Voice of America.
አንድ መቶ አመታት በላይ ያለምን መፍትሄ ዘለቀው የኢትዮጵያና ሱዳን የድንበር ይገባኛል ጥያቄ በተለያዩ ጊዜያት ለሚከሰቱ ደም አፋሳሽ ግጭቶች ምክንያት መሆኑን አንድ የወሎ ዩኒቨርሲቲ መምህር ገለጹ። መንግስት በይገባኛል ጥያቄው አሸናፊ ሆኖ እንዲወጣ የታሪክና የሰነድ ማስረጃዎች ምሁራን የሚያቀርቧቸውን ግባቶችም መጠቀም ይገባዋል ነው ያሉት። መስን አራጌ ነው ያጠናቀረው እንሆ።
በወሎ ዩኒቨርሲቲ የታሪክ ምሁር የሆኑት ዶክተር አለማየሁ ርቀሁን የሶስተኛ ዲግሪያቸውን የማሟያ ጽሑፍ የጠረፍ ጉዳይና የድንበር ይገባኛል በኢትዮጵያና ሱዳን መካከል በሚል ርዕስ ነው የሰሩት። በቅርቡ በሁለቱ ሀገራት የተስተዋለውን የድንበር ግጭት አስመልክቶ የአሜሪካ ድምጽ ሬዲዮ አስተያየታቸውን ጠይቋቸዋል። ዶክተር አለማየሁ እንደሚሉት ለአንድ ክፍለ ዘመን ያለ ህጋዊ የድንበር ክልል አይዘለቀው የሁለቱ ሀገራት ጉርብትና በፍጥጫና በግጭት የታጨደ ነው።
የችግሩ ዋና ትልቁ ምንጭ የሚሆነው እንደ ሌሎች የአፍሪካ ሀገሮች ላይ ከተደረገው ሁሉ የኛም ሀገር ምንም እንኳን በቅኝ ግዛት ባንገዛም የኢትዮጵያ ኢንተርናሽናል ወሰኖች ከጎረቤት ሀገሮች ጋር የምትዋሰንባቸው ወሰኖች በቅኝ ግዛት ዘመን የተደረጉ ስምምነቶች ናቸው። በተለይ ከአድዋ ጦርነት በኋላ ዳግማዊ አጼ ምኒልክ ኢትዮጵያን ወክለው ከጎረቤት ሀገሮችን ከያዙ ቅኝ ገዢዎቻቸው ጋር የተደረገው ስምምነት ነው። ይሁን እንጂ ግን ከሱዳን ጋር የተደረገው ስምምነት እጅግ በጣም በርካታ የሆነ ውጣ ውረዶችን ያለፈ ካለፈ በኋላ ደግሞ ብጅታዎችን አስከተለ። በኢትዮጵያ መንግስት እውቅና ላይ ያልተመሰረተ ማካራል ስራ ነው የተፈጸመው።
እንደ ዶክተሩ በሃያኛው ክፍለ ዘመን መባቻ ዳግማዊ አጼ ምኒልክ ከእንግሊዛዊ ሌተናል ኮሎኔል ጄኤል ሃሪንግተን ጋር ያደረጉት ስምምነት በተገቢው መንገድ አለመተግበሩ ችግሩ መፍትሄ ሳያገኝ ዘመናትን እንዲሻገር አድርጎታል።
ዋናው የችግሩ መነሻው በሽታው ዳግማዊ አጼ ምኒልክ ከኮሎኔል ሃሪንግተን ጋር ያደረጉት ስምምነት ነው። እንግዲህ ስምምነቱ እንደ አውሮፓውያን ዘመን አቆጣጠር ከ1898 ጀምሮ እስከ 1902 የቆየ ነው። እጅግ በጣም እልህ አስጨራሽ የሆነ ድርድር ነው የተካሄደው። በተለይ በድርድሩ ላይ እጅግ በጣም ከፍተኛ የሆነ ዝግር የተነሳው በመተማና በቤኒሻንጉል ጉሙዝ ነበር። በተለይ መተማ ላይ ዳግማዊ አጼ ምኒልክ ምንድነው ይሄ የመተማ ጉዳይ ኢትዮጵያውያን ለብዙ ዘመናት ለሀገር ጉዳይ ሲሉ አጼ ዮሐንስን ጨምሮ መስዋዕት የከፈሉበት ነው። ስለዚህ የኢትዮጵያውያን ደም የፈሰሰበት ነው። ኃይል እንኳ ባይኖረኝ በመተማ ጉዳይ በፍጹም አልደራደርም ሲሉ ነበር ለኮሎኔል ሃሪንግተን መላው የሰጡት። የቤኒሻንጉል ጉሙዝ ደግሞ አንደኛው አካባቢ ስትራቴጂካሊ ሲታይ እጅግ በጣም ወሳኝ ነው። ከሌሎች ሀገሮች ጋር የምትገናኝበት እንትን ነው እና የአባይ ተፋሰስን ተከትሎ የወንዙ ተፋሰስ ከሌሎች ሀገሮች ጋር የምትገናኝበት የቦታው ስትራቴጂካዊ አቀማመጡ እጅግ በጣም ወሳኝ ነው። ሁለተኛ ደግሞ ቤኒሻንጉል ጉሙዝ ወርቅና ሌሎች ማዕድናት ያሉበት ስለሆነ ከዚህ ከሀገራዊ ፋይዳ አንጻር በቤኒሻንጉል ጉዳይም እጅግ በጣም ሽንጣቸውን ገትረው ነበር የተከራከሩት። ይሁን እንጂ 1902 ላይ ከብዙ ጊዜ ድርድር በኋላ ሁለቱ ሀገሮች ስምምነት አድርገዋል። ስምምነቱ ምንድን ነው የሚለው 1902 ላይ የተደረገው አምስት አንቀጾች ያሉት ነው። አምስት አንቀጾች ያሉት ቢሆኑም ግን ችግሩን የፈጠረው አንቀጽ ሁለት ላይ ሰፈረው እንትን ነው። አንቀጽ ሁለት ላይ ሰፈረው ምንድን ነው የሚለው በዚህ በጠረጴዛ ዙሪያ ያደረጉት ስምምነት የደሊሚቴሽን የሚባለው በአማርኛ ወደ መሬት ሂደው ሲካለሉ በኢትዮጵያና በእንግሊዝ መንግስት በኩል ሱዳንን ወክለው ወኪሎች በተገኙበት ነው መሬት ላይ ወርደን ሽፋን የምንጨቅለው የማካረን ስራውን የምንካለለው የሚል ነበር።
ከአንድ አመት በኋላ እንደ ግሪጎሪያኑ አቆጣጠር በ1903 ዓ.ም እንግሊዛውያኑ ኢትዮጵያን ያገለለ ተግባር በአየርላንዳዊ የካርታ ሰራተኛና ወታደራዊ መኮንን ሻለቃ ጓይን አማካይነት ክልላ በማድረግ ፈጸሙ ይሉናል።
ላይ ከሰሜን ከፈቲት እና ከራውያን ወንዝ መገናኛ ጀምሮ እስከ ታችኛው ድረስ ያለውን እስከ ሚሊሊየም የሚባለው አካባቢ ድረስ ኦልሞስት 1600 ኪሎ ሜትር ርዝመት ያለው ነው እና ይህንን ብቻውን ነው የከለለው። ይሄ ብቻውን ሲከለል ምንድን ነው ያደረገው? በኢትዮጵያ መንግስት በኩል ወኪል ሳይኖረው በተለይ በመተማና በቋራ አካባቢ ከአጼ ምኒልክና ከኮሎኔል ሃሪንግተን መስመር ወደ መሀል ሀገር እየገባ በአንደኛው ሳይድ 30 ኪሎ ሜትር ነው፣ በአንደኛው ሳይድ ደግሞ በሌላ አካባቢ ደግሞ እስከ 40 ኪሎ ሜትር ድረስ ወደ ኢትዮጵያ ግዛት እየገባ እጅግ በጣም ድንግል መሬት ያለበትን ለወታደራዊና ለተለያዩ የስትራቴጂካዊ የሆኑ አካባቢዎችን ወደ ሱዳን እያደረገ እያስገባ ነው ከለላ። ስለዚህ የችግሩ መነሻ እሱ ነው።
ከሱዳን በኩል የሚሰሙ አንዳንድ ሙግቶች ግን ከለላው ያለ ኢትዮጵያ እውቅና አልተፈጸመም የሚል
እንደዚህ ብለው የሚከራከረው ወገኖች በተለይ በሱዳን በኩል ያለው የጸሐፊዎችና የአካዳሚ ሶሳይቲውም ምንድን ነው ሪፈረንሳቸው በጊዜው በኢትዮጵያ መንግስት አቅም ስላልነበራቸው የተማረ የሰው ኃይል ጥረት ስለነበራቸው ኢትዮጵያ የውጭ ሀገር ዜጎችን ቀጥራ የማሰራት አቅም ስለሌላ ብቻውን ነው ዳግማዊ ምኒልክ ይሄንን ስራ እንዲሰሩ የሰጡት። ከዚህ አንግል ከዚህ ከችግሩ አንጻር ዳግማዊ አጼ ምኒልክ ሁለቱንም ሀገር ወክለው እንዲፋለሉ ለሻለቃ ግን ዕውቅና ሰጥተዋል ብለው ይከራከራሉ። እኔ እንደ አንድ ታሪክ ተመራማሪ ሳይ ዳግማዊ አጼ ምኒልክ በጊዜው ወርቅ በእሳት ይፈተናል እንደሚባለው ሁሉ የአውሮፓውያን ሴራ ተጠንቅቀው የሚያውቁ በአውሮፓውያን ሴራና ተንኮል ብዙ ጊዜ ተፈተኑ። በዚህ በውጫሌ ላይ ምን እንደተደረገ በደንብ ተጠንቅቀው የሚያውቁ በጊዜው የሀገርን ጥቅም ከማንኛውም የአፍሪካ መሪ እጅግ በጣም ተጠንቅቀው የሚያውቁ ዳግማዊ አጼ ምኒልክ ይህንን ነገር ያደርጋሉ ብሎ ማመን ሞኝነት ነው ይመስለኝ። ስትከራከር ምን ጊዜም ቢሆን መረጃን መሰረት አድርገን እንድከራከረው። በእነዚያ በሱዳን በኩል ያሉ ጻፊዎችና የሀሳብ አራማጆች ዳግማዊ አጼ ምኒልክ ይህንን ጠረፍ ብቻውን እንዲከልል የሰጠው ምንም አይነት ማስረጃ የለም። በውጭ ሀገርም በሀገር ውስጥም ተፈልጎ መረጃ አልተገኘም።
በወቅቱ ከነበሩት ኢትዮጵያውያን ቋራንና መተከልን የሚያስተዳድሩት ራስ መንገሻ ቲከምና የወለጋው ገዢ ደጃጅ ጆቴ ቱሉ የፈጸሙት ተግባር ከለላው የኢትዮጵያን ይሁንታ ያላገኘ ለመሆኑ አንድ ማሳያ ነው ሲሉ ይከራከራሉ።
ራስ መንገሻ ቲከም በጊዜ በቋራና በመተከል አካባቢ የነበረበት ጊዜ ጌታዬ ዳግማዊ አጼ ምኒልክ ተረፉን እንድጠብቅ ነው እንጂ ወሰንን እንድካለል እኔን አልወከሉኝም፣ በሀገሬ ግዛት መግባት እንቻለለበን ብለው እሳቸውን ከግዛታቸው አስወጥተውታል። የአጼ ምኒልክ ታማኝ የነበሩት እና ጆቴ ቱሉ ሌሎችም ሻለቃ ግቢን አስረውታል። ይህን ያሳየው ምንድን ነው? በዳግማዊ አጼ ምኒልክ ፈቃድ ይህ ሰውዬ በዛ አካባቢ ቢንቀሳቀስ ኑሮ ይህ ሰውዬ አይታሰርም ነበር።
በሌላ በኩል የድንበር አካባቢዎቹ ስያሜ አረብ ቀመስ መሆኑን በማጣቀስ ቦታው የሱዳን ነው ብሎ ለማሳመን የሚደረገው ጥረት የጓያን ሴራ ውጤት እንደሆነ ዶክተሩ ያብራራሉ።
በኢትዮጵያውያን በኩል ወኪሎች ያልተሳተፉ ስለመሆኑ አንደኛ ማረጋገጫው ጠረፍ ላይ ሻለቃ ግቢን ብቻውን ሲከልል ወሰን ምልክት አድርጎ ያስቀምጣቸው ቦታዎች ላይ የወሰዳቸው የቦታ ስሞች አረብኛ ስሞች ናቸው። እዛ ላይ ከሰሜን ጀምረ እስከ ደቡብ ድረስ ስትሄድ የአረብኛ ስሞች ናቸው እዛ አካባቢ የተደረጉት። አካባቢውን ደግሞ ስታይ ለረጅም ዘመናት በኢትዮጵያ አስተዳደር ስር የቆዩ ናቸው። በተለይ ሱዳን በግብጽ ቅኝ ግዛት ስር ውስጥ ከመውደቋ በፊት ለረጅም ዘመናት በኢትዮጵያ አስተዳደር ሆኖ የቆየ ነው፣ ከአክሱም ዘመን ጀምሮ። በኋላ በመካከለኛው ዘመን ላይ ፍሮ መንግስቱ ወደ ጎንደር ሲሄድ ጎንደር ነገስታት ያንን አካባቢ ለብዙ ጊዜ ሲገዙ የነበሩበት ታሪክ ሂደት ነው የነበረ። ይሄ ሁሉም ያሳየው ምንድነው? በኢትዮጵያ አስተዳደር ስር የቆየ ነው። በኢትዮጵያ አስተዳደር ስር ሲቆይ ደግሞ የሀገረኛ ስሞች አሉ። አካባቢ ስያሜ ከአስተዳደሩ ጋር አብሮ የሚሄድበት የታሪክ ሂደት ነበረ። እነዛን ነገር ሁሉ ሙልጭ አድርጎ ክዶ ሻለቃ ግቢ የአረብኛ ስሞችን ነው ሲወስን የድንበር መስመሮች ላይ ምልክት የተደረገበት ድንጋይ ምልክት የተደረገበት ላይ ወንዙን እያንዳንዱን እንትን እዛ የድንበር ወሰን ምልክት አድርጎ የወሰደው ስያሜ ከአረበኛ ነው የተወሰደ። በኢትዮጵያ መንግስት እና ህዝብ እውቅና ያለው ወኪል እዚያ ቢሳተፍ ኑሮ በቅንፍ ወይም ደግሞ በዚህ በአማራጭ መንገድ ከኢትዮጵያዊ የቦታ ስያሜ የተወሰደ ስሞች ይገኙ ነበር።
በወቅቱ ኤርትራን ጨምሮ የነበረውን ከ2000 ኪሎ ሜትር በላይ አስቸጋሪ ቦታ ያለ በቂ ትራንስፖርት ጓይን ከልሎ ለማጠቃለል 6 ወራት ብቻ እንደወሰዱበት ያመለከቱት ዶክተር አለማየሁ ከክልላው 80 ዓመት በኋላ የተደረገን ጥናት ዋቢ አድርገው ሲገልጹ ይህን ያህል ኪሎ ሜትር በተሻለ ቴክኖሎጂና የትራንስፖርት አቅርቦት ለመከለል በትንሹ 7 ዓመት ያስፈልግ ነበር ብለዋል። ከክልላው ጥድፊ አንጻር የጓያን ተግባር ምን ያህል የኢትዮጵያን ብሔራዊ ጥቅም የጎዳ መሆኑን ለመገንዘብ እንደማያዳግት ተናግረዋል። የድንበር ጥያቄውና የጠረፍ ጉዳዩ የአጼ ኃይለሥላሴ መንግስትንም አንኳኩቷል፣ ደርግንም ጦር አማዟል። ሁሉም እንደ ዘመኑ የኢትዮጵያን ብሔራዊ ጥቅም ያስከብራል ያሉትን ማድረጋቸውን ዶክተሩ ያስረዳሉ። ኢህአዴግም የስልጣን መንበሩን ከተቆጣጠረ በኋላ ጥያቄ ሆኖ ዘለቀ። መንግስት ችግሩን ለመፍታት የተጓዘባቸው ርቀቶች በዶክተሩ ሚዛን ራሱን የቻለ በጎና አሉታዊ ጎኖች አሉት።
2005 ላይ የኢትዮጵያ መንግስትና የሱዳን መንግስት አማይኬብል ሶሉሽን የሚል ስምምነት ነው የፈጠሩት። አማይኬብል ሶሉሽን ማለት ወደ አማርኛው ሳመጣ ፖለቲካዊ መፍትሄ የሚል ይዘት ያለው ነው። ፖለቲካዊ መፍትሄ የሚለው ይዘት ምን የሚል መንፈስ ነው ያለው? በጠረፍ የሚገኙ የኢትዮጵያውያንና የሱዳን ዜጎችን በኢኮኖሚ ማስተሳሰር፣ ሱዳንና ኢትዮጵያን ደግሞ እንደ ሀገር በልማት ማስተሳሰር፣ በጥቅም ማስተሳሰር። በጥቅም ሲተሳሰሩ የግጭቱ ቴንደንሲ እየቀነሰ ነው የሚሄደው። ችግር እንኳ ቢፈጠር እዛ ሀብት አለን። በሀብት የተሳሰረ ሀብት ያፈራ ማህበረሰብ ወደ ግጭት አይገባም፣ ሌላ ወደ ፖለቲካዊ መፍትሄ ነው የሚሄደው የሚል ሀሳብ ይዘው ነው የመጡት። ሁለተኛው ግን የአማይኬብል ሶሉሽኑ ፖለቲካዊ መፍትሄ ያንን ግጭት የሚነሳበትን አካባቢ ለሱዳንና ለኢትዮጵያውያን ገበሬዎች ነው የከፈሉላቸው። ለሱዳንና ለኢትዮጵያውያን ገበሬዎች እኩል ሲከፍሉ የተደረገው ትልቁ ስህተት፣ ትልቁ ጥፋት በታሪክ ተወቃሽ የሚያደርጋቸው ኢትዮጵያውያን ገበሬዎች ለረጅም ዘመናት ሲያስተዳድሩ የነበሩት መሬት ለሱዳን ገበሬዎች ነው የተሰጠው። ከአካባቢው ገበሬዎች ባገኘሁት መረጃ መሰረት ነው የምነግርህ እና ከደለሎ ቁጥር 3 ላይ 38 ሺህ ሄክታር መሬት ከዛ ደግሞ ከአብዱል መጂድ ሰፈር ጀምሮ እስከ ግዋንግ ሱዳኖች አትባራ ይሉታል እና አንገረብ ሱዳኖች ባህረ ሰላም ይሉታል፣ መገናኛ ሱፋዋ የሚባል አካባቢ ነው የሚገናኘው። ከዚያ ድረስ 15 ሺህ ሄክታር መሬት ነው ያንን ያንን የሱዳን ገበሬዎች እንዲይዙት ተደረገ። የሱዳን ገበሬዎች እንዲይዙት ሲደረግ በረጅም ዘመናት ኢትዮጵያውያን ገበሬዎች ሲያስተዳድሩት የነበረው መሬት ነው። ይሄ የኢትዮጵያን ብሔራዊ ጥቅም አሳልፎ መስጠት ነው። ያ አካባቢ ድንበር እንኳ ባይኖር ማለት የግሪን መስመር ቤት እንደሚያልፍ አይታወቅም። የኢትዮጵያ ሕዝብና መንግስትም የማያምነው መስመር ነው። በዛ ያለው አቋሙ የተለየ ሆነው ይሁን እንጂ ግን ያንን አካባቢ ለረጅም ዘመናት ሲያስተዳድሩ የነበሩት ኢትዮጵያውያን ገበሬዎች ናቸው። ሱዳኖች ራሳቸውም እኮ ለኢትዮጵያ መንግስት ግብር እየከፈሉ ሲጠቀሙት ነበር። መረጃው አለን፣ ሪስትም አለን። ለረጅም ዘመናት በኢትዮጵያ አስተዳድር የነበረው ያምን መሬት ነው ለሱዳን ገበሬዎች ተላልፎ እንዲሰጥ የተደረገ። አማይካብል ሶሉሽን ሲባል ፖለቲካ መፍትሄ ሲባል ያንተም ሀገር መሬት ለእነሱ ሰጠህ ምን አይነት ፖለቲካ መፍትሄ ነው የምታደርገው?
ኢትዮጵያ በድንበሩ ጉዳይ አሸናፊ ሆና እንድትወጣ የሚያስችሏት በርካታ አማራጮች እንዳላት የሚያስረዱት ዶክተር አለማየሁ መንግስት መረጃዎችንና ሰነዶችን በማሰባሰብና የምሁራንን ግብአት በመጠቀም የኢትዮጵያን ብሔራዊ ጥቅም ለማረጋገጥ እንዲሰራ ጥሪ አስተላልፈዋል።
አንድ ክፍለ ዘመን የዘለቀ ጉዳይ ቢሆንም ግን ኢትዮጵያ ያንን አካባቢ ባለቤት አድርጋ የራሷ ግዛት የማድረግ እድል አላት። መልካም አጋጣሚዎች አሏት። በመጀመሪያ ደረጃ የኢትዮጵያ መንግስት ጉዳዩ ምን ያክል ስር የሰደደና ምን ያክል ችግር የፈጠረ ስለመሆኑ ግንዛቤ ሊኖረው ይገባል። የሱዳን ገበሬም ሆነ ወታደር አንድ እግሩን በራሱ ግዛት አድርጎ ሁለተኛውን እግር ወደ ኢትዮጵያ ግዛት እንዲያስገባ መፍቀድ መቻል የለበትም። ለምን? ይህንን ባደረገ ቁጥር ግጭት የሚነሳበት አካባቢ ላይ የሱዳን ህዝብና መንግስት ሲያስተዳድር እንደነበረ እውቅና እንደመስጠት ይቆጠራል። ይሄ የአማራ ክልል መንግስት የሚያደርገው ተሳትፎ እጅግ በጣም ማድነቅ እፈልጋለሁ። እጅግ በጣም ጥሩ እየሰራውን ማድነቅ እንሰራለበት። ልዩ ኃይልም እዛ ስራ እንትን አድርጎ ከአካባቢ ሚሊሻና ከአርሶ አደሩ ጋር ሆኖ የሚችለውን ያክል ሁሉ ጥረት እያደረገ ነው ለማስጠበቅ። እጅግ በጣም እየጣረ ነው። እሱ ሊመሰገን ይገባል። ነገር ግን ይሄ ጉዳይ የአማራ ክልል መንግስት ብቻ መሆን መቻል የለበት።
የድንበር ትንኮሳዎች በብዛት የሚስተዋሉት የውስጥ ሰላም ጥያቄ ውስጥ ሲገባ በመሆኑ መንግስት ሰላምን የማስከበር ህግና ስርዓትን የማረጋገጥ ተግባር እንደሚጠብቀው አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።